ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ የካቲት 20 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ከዚያም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ህብረት በወሬ ወይስ ህብረት በተጨባጭ በሚል ርዕስ ሐተታ፣ በማስከተልም የፉክክር ቤት ሳይዘጋ ያድራል በሚል ርዕስ የቀረበውን አሰምተን በመጨረሻም ያን ትውልድ በሚመለከት ከዚህ ቀደም በፍኖተ ዲሞክራሲ ተላልፎ በነበረ ጽሑፍ የመጀመሪያውን ክፍል ፕሮግራማችንን እናጠናቃለን። በቅድሚያ ዜና። ሰኞ የካቲት 19 ቀን በነቀምት ከተማ በተካሄደ የተቃውሞ ሰልፍ ከአንድ ዘር የተውጣጣው የአጋዚ ጦር አባላት በከፈቱት የኡሩምታ ተኩስ አንድ ሰው የገደሉ መሆናቸውንና ሌሎች አምስት ሰዎች ያቆሰሉ መሆናቸውን የኦሮሚያ የህዝብ ግንኙነት ኃላፊ በፌስቡክ ባስተላለፈው መረጃ አረጋግጧል። በሌላ በኩል የወያኔው ኮማንድ ፖስት በሰጠው መግለጫ የተቃውሞ እንቅስቃሴ በሚያካሂዱ ወገኖች ላይ ግድያ ለማካሄድ ያቀደ መሆኑን ከመግለጹም በላይ የወያኔ አባላትን ድምጽ ለማስለወጥ በሚንቀሳቀሱ ዜጎች ላይም እርምጃ ለመውሰድ ዝቷል። ለሐሙስ የካቲት 22 ቀን ተቀጥሮ የነበረው የወያኔ የኢህአዴግ ምክር ቤት ስብሰባ ለሚቀጥለው ሳምንት የተላለፈ መሆኑን ምንጮች ገልጸዋል። 180 አባላት የሚገኙበት ይህ የምክር ቤት ስብሰባ ያከናውናቸዋል ተብለው ከታቀዱት ተግባሮች መካከል አንዱ አዲስ ጠቅላይ ሚኒስትር ተብዬ መምረጥ ሲሆን፣ በዚህ ላይ ስምምነት ያልተገኘ በመሆኑ ምክንያት ስብሰባውን ለአንድ ሳምንት ያህል ማስተላለፍ ተገድዷል ተብሏል። ባለፈው ሳምንት ኦህዴድ አብይ አህመድን በእጩነት ለማቅረብ የድርጅቱ ሊቀመንበር አድርጎ የመረጠ መሆኑ ሲታወቅ፣ የደቡቡ ድርጅት ደኢህዴድም ሽፈራው ሽጉጤን ሊቀመንበር፣ ሲራጅ ፈጌሳን ምክትል ሊቀመንበር አድርጎ መምረጡ ከተገኘው መረጃ ለማወቅ ተችሏል። ደመቀ መኮንን በብአዴን ሊቀመንበርነቱ እንዲቆይ የተደረገ ሲሆን፣ ከጥቂት ሳምንታት በፊት ደብረጽዮን የወያኔው ድርጅት ሊቀመንበር ሆኖ መመረጡ ይታወቃል። ባለፉት 27 ዓመታት የወያኔው ድርጅት የኢህአዴግ ሊቀመንበርና ጠቅላይ ሚኒስትር ተብየውን ሲመርጥ የቆየው ባንድ ድርጅት እንዲያውም ባንድ ስለሰብ ማለትም በመለስ ዜናዊ ትእዛዝና መመሪያ እንደነበር ሲታወስ፣ ከቅርብ ጊዜ ወዲህ አንዳንዶቹ ተለጣፊ ድርጅቶች በህዝብ ግፊት መጠነኛ አንጻራዊ ነጻነት በማግኘታቸው የወያኔው ድርጅት ፍላጎቱን በሌሎች ላይ ለመጫን ችግር ፈጥሮበታል ተብሏል። በውጭ ምንዛሬ እጥረት ምክንያት ዋጋቸው በከፍተኛ ደረጃ የናረ ወይም ከገበያ ጨርሶ የጠፉ ዕቃዎች በርካታ ሲሆኑ፣ ከነዚህም ዋነኛው መድኃኒት መሆኑ እየተነገረ ይገኛል። ለደም ግፊት፣ ለስኳር በሽታ እንዲሁም ሌሎች በሽታዎች የሚሆኑ በጥቁር ገበያ የሚሸጡ መድኃኒቶች ዋጋቸው እጅግ የናረ ከመሆኑም ሌላ የጥራታቸው ጉዳይ አጠያቂና አደገኛ እንደሆነ ተጠቁሟል። በጥቁር ገበያ የሚሸጡት መድኃኒቶች ብዙዎቹ ወደ አገር ውስጥ የሚገቡት በረሃ ለበረሃ በግመል ተጉዘው ስለሆነ በማቀዝቀዣ መቀመጥ የነበረባቸው በፀሐይ ቃጠሎ ተበላሽተው የሚገኙ መሆናቸውና እንዲሁም የመጠቀሚያ የጊዜ ገደብ ያለፈባቸው ናቸው ተብሏል። ለተከሰተው የመድኃኒት እጥረት የወያኔ ባለስልጣኖች የሚሰጡት መልስ የተዘበራረቀ ሲሆን፣ አንዳንዶቹ እጥረት የለም፣ ሌሎቹ እጥረቱ ጊዜያዊ ነው ይላሉ። እጥረት መኖሩን የሚያምኑት ከፊሎቹ እጥረት የተፈጠረው የተጠቃሚው ፍላጎት ስለበዛ ነው ሲሉ፣ ሌሎቹ ደግሞ እጥረቱን የፈጠሩት ነጋዴዎች ሆን ብለው በመደበቃቸው ነው በማለት ምክንያት ይሰጣሉ። በሌላ በኩል ብዙዎቹ ፋርማሲዎች በውጭ ምንዛሪ እጥረት ምክንያት መድኃኒት ከውጭ ማስመጣት እንዳልቻሉ ይገልጻሉ። በአገር ውስጥ አሉ የተባሉት የመድኃኒት ፋብሪካዎችም ቢሆኑ ለምርት የሚያስፈልጋቸው ግብዓት ከውጭ የሚመጣ በመሆኑና ይህም የውጭ ምንዛሪ የሚጠይቅ በመሆኑ የሚፈልገውን ያህል ለማምረት አለመቻላቸው ተዘግቧል። የናይጄሪያ ወታደራዊ ተቋም በቅርቡ በቻድ ሐይቅ አካባቢ ባካሄደው አሰሳ 1100 የሚሆኑ ሴቶችና ሕፃናት የሚገኙባቸውን ዜጎች ከቦኮ ሐራም ቁጥጥር ስር ያስለቀቀ መሆኑን የካቲት 20 ቀን በሰጠው መግለጫ ገልጿል። በዚሁ አሰሳ ከ35 በላይ የሚሆኑ የቦኮ ሐራም ታጣቂዎች የተገደሉ መሆናቸውና ከፍተኛ ግምት ያለው መሳሪያ የተገኘ መሆኑንም መግለጫው ጠቅሷል። ባለፈው ሳምንት ዳርቺ ከተባለችው በሰሜን ናይጄሪያ ከመትገኝ ከተማ 110 ልጃገሮች መጠረፋቸው የተነገረ ሲሆን የናይጄሪያ መንግስት በአየርና በምድር ከፍተኛ አሰሳ ለማካሄድ ለህዝቡ ቃል መግባቱ ይታወሳል። የሳውዲ አረቢያ መንግስት ዋናውን የኤታ ማጆር ሹሙንና ሌሎች የመከላከያ ከፍተኛ መኮንኖችን ሽሮ በአዲስ ተሿሚዎች የተካ መሆኑ ተነገረ። ሹምሽሩ መደረጉ የተነገረው ማክሰኞ የካቲት 20 ቀን ሲሆን ለሹምሽሩ ምክንያት የሆነው ላለፈው ዓመት ሳውዲ በየመን ላይ በምታካሄደው ጦርነት ምንም ውጤት ሳይሰጥ በመንጠልጠሉ ምክንያት ሳይሆን አይቀርም የሚል ግምት ተወስዷል። የሳውዲ መንግስት በሰጠው መግለጫ በአገሪቱ የሰራተኛና ማህበራዊ ጉዳይ ሚኒስቴር ውስጥ አንዲት ሴት ምክትል ሚኒስትር አድርጎ መሾሙን ይፋ ያደረገ ሲሆን ይህም በአገሪቱ ታሪክ ያልተለመደና አዲስ በመሆኑ ብዙዎቹን ማስገረሙና ማስደነቁ አልቀረም። ሳውዲና ተባባሪዎቿ በየመን ላይ እያካሄዱ ያለው ጦርነት ከአንድ ዓመት በላይ የሆነው ሲሆን በጦርነቱ ከ10,000 በላይ የሆኑ የመናውያን መሞታቸው ተነግሯል። ሳውዲ በየመን ላይ እየወሰደች ያለችው የአየር ጥቃት ዓለም አቀፍ ውግዘትን ያስከተለባት ሲሆን እስካሁን ድረስ የሁቲ አማጽያን ከዋናው ከተማ ማስለቀቅ ያልቻለች መሆኗም ታውቋል። በቅርቡ ስልጣን የያዙት የደቡብ አፍሪካ ፕሬዝዳንት ራማፎዛ የካቢኔ ሹምሽር ያደረጉ ሲሆን ቀደም ብሎ በቀድሞ ፕሬዝዳንት በጃኮብ ዙማ ተወግደው የነበሩትን ታዋቂውን የገንዘብ ሚኒስትር መልሰው በቦታው ላይ የሾሟቸው መሆኑ ታውቋል። ከሶስት ዓመት በፊት የገንዘብ ሚኒስትሩ በዙማ ከኃላፊነታቸው ሲነሱ በደቡብ አፍሪካ ኢኮኖሚ ላይ ከፍተኛ ቀውስ መድረሱ የሚታወቅ ሲሆን በርካታ የደቡብ አፍሪካ ዜጎችም ድርጊቱን መቃወማቸው ይታወሳል። በሹምሽሩ የገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ ምክትል ፕሬዝዳንት የአገሪቱ ምክትል ፕሬዝዳንት እንዲሆኑ ሲደረግ የዙማ የቀድሞ ባለቤት የፕሬዝዳንቱ ቢሮ ሚኒስትር ሆነው የተሾሙ መሆናቸው ተነግሯል። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠቃልላል። هبرت بوري ويس هبرت بتجباج سر هبرت كبسة عمتا تالفوال بتريم كسوستا متودي هبرت هبرتي مايل بودن يلم يتموكرم نبارو جن هبرت ان ليادر قسيون لادنا كفمهنون وديعونو يوم كمفرسات جبابيت لماوك چلنال هبرت هبرتن لما دنا كف لنلو من چلالن بتريم كبعدان بكل بمتا قفيت تقوى قوامو تبلو ينبرو هبرتوش سلتت كتقل سيورا هيا سبات تامتات الفال با اي اقنا بان تسفيقي تاچو قزي كتموكرو ياربنوش تراتو جغن ينو يميبال بميدا يتسمارا يهزب خايل اند تفام ناو قالل تورتوال قن بتاقبار بتاچباج عالتاي يمالتناو ينسن لنا يوشت باتاليونو چننا برس لبسنن بايو چن واشو سنن كدرج توشكر لمن نتارك ساهون مدرق يال لبت تقل باقول تصفا انداي تفن بلنو هبرتم تمسا ساينو تمسا الرسن يالو هبرتو چن يچاچو تقل بتن يال نلا چو انچلالن ارس برسو نا چو بزو قزيم يان دبودن عرات تقروچ يليلا اقالنن بلو يميكار ببت مالتنو ሲቆጠሩ ግን ቢደመሩ 8 ወይም ግማሹን ይሆኑ ቆጭላሉ። ከዚህ ሁሉ በላይ ግን ቆም ነገሩ ከልብ ህብረትን አለመፈለግ ነው ብንል ስህተት አይሆንም። የድርጅት ግለኝነትና ማናህሎኝነት ሰፍኖ አስቸግሯል። ሁሉም የየራሱን አክሊል ይዞ እይታው ወደ ዙፋኑ ሆኗል። ፋሽስቱ ኮሎኔል ሊቀመንበር ከሆነና እነ መጋቢ አምሳለቃ ባለስልጣን ከሆኑ እኔስ እኛስ ምን ይጎለናል እየተባለ ነው። የወያኔ መሐይሞች ባለስልጣንና ባለሀብት ከሆኑ ስለምንኛ ይቀርብናል የሚሉም ፈልተዋል። ስለዚህ ሁሉም ራሱን ማዕከል አድርጎ በግርግር ስልጣን ነጠቃን እየተለመ አለብንል ማጋነን አይሆንም። አለም ሙርተብየው ሰብሰብ ብሎ አፍቅሮ ወያኔ የሚወዘውዘውም ሳይቀር ሰብሰብ ብሎ ለህዝብና ለሀገር የሚበጅ ንብረት ሳይሆን ለስልጣን ጥመኞች መሰላል የሆነ ተቋም ለመመስረት ደፋቀናው ታይቷል እየታየም ነው። ህብረትን ከልብ አልፈለጉም ስንል አሁንም ቢሆን ድርጅታዊ ግለኝነትና ከልልተኝነት ሰፍኖ በመገኘቱ ነው። በየመድረኩ ዲስኩር አሰሚዎች ለምሳሌ የስንቱን እስረኛ ስም ሲዘረዝሩ የሃባዎችን ያውም ከ1983 ዓመተ ምህረት ጀምሮ ታግተው ደብዛቸው የጠፋውን ስም ለማንሳት እንኳን ቋቸው እንቢ ብሏቸው ይገኛል። ሁሉን አቀፍ ሲሉ ላፋቸው እንኳን እኔ ሀባኔ የሚጠቀልል አይደለም ሰፊ ህብረት ሲሉ እነሱ ባካለሉት ስፋት ብቻ እንዲሆን ይፈልጋሉ። እኛ ግን ከ1966 ዓመተ ምህረት ጀምሮ ሁሉን አቀፍ ህብረት ስንል ማንንም ወደ ጎን ያልተወ በሚል እንደነበር በዚህም ከወያኔም ከደርግም መለየታችንን የማያውቅ ያለ አይመስለንም። እስረኞች ይፈቱ ስንልም የማንወዳቸውን እስረኞች ረስተን ሳይሆን ከኛ ባላት ውጪ ማንንም እስረኛ የለም ሳንል እንደነ ኦነግና ሌሎች ሁሉም ይፈቱ ብለድ መጫዋችን መታገላችንም የሚታወቅ ነው። ለህብረትም ወደ ሰፊ ሆነንና የህዝብ ያገር ጥቅመን አስቀድመን ከወጉን ከተዋጋናቸው ጋር ሳይቀር ህብረት መስርተን ለመታገል ከፍተኛ ጥረት አድርገናል። ክህደት ፈጽመውብን በዚህም ላይ ስማችንን ቀምተው አለን የሚሉትን ግን ህልውናቸውን የማናውቀና መቼም ቢሆን በዚህ መሰረት ይቅር የማንልም ቢሆን ሁሉም ቡድኖች በጋራ አቋም እስከ ተስማማን ድረስ ለማበር ያለንን ፍላጎት سنገልጽም ቆይተናል። መሰረታዊ የህብረት ሰነድ ይዘን የነገ ኢትዮጵያን ይዘት ውሳኔ ለህዝብ ተተ መተባበርና ባንድ መታገል አለብን ስንልም አመታት አልፈዋል። የወያኔ እድሜ የሚያጥረው በተደራጀና በተባበረ መልኩ ልንታገል ስንችል እንጂ ዛሬም ቢሆን ድላችንን ልንቀማ አደጋው አለ። ይህን ማጤን ማወቅ በጣም አስፈላጊ ሆኖ ይገኛል። ህብረት መስረታ የፎከክር ስምሪት አይደለም። ለብዙ አመታት ከእንደዚህ አይነቱ ስምሪት ርቀን የቆየነው ለህብረት መልካም መንፈስና መሰረት ባለመታየቱ ነው። ተወደደም ተጠላም ህብረት ጠንካራ ማዕከል ያስፈልገዋል። ሁሉም አክመቢስ ተከታይ ደቂቅ ከሆነ የዝምብና መስወብ ክዳን ታሪክ ይመጣል። ጣላትን ማጥቃት አንችልም። አቅም ያስፈልጋል። የጋራው አቅም ሚዛን ይደፋል ይሆን እንዲችል ማለት ነው። ይበንት እንዳለ ሆኖ የህብረታችን መሰረት መነሻው ሊሆን የሚችለው ያው ትግላችን ለኢትዮጵያ የሚለው ነው። በዚህ ላይ መዛነፍና የተፈራቀቀ አቋም ከተያዘ ራስን ከወዲሁ መጥለፍና መጣል ነው ማለት እንችላለን። ዘይትና ውሃ የግንጠላና ያንድነት ኃይል ሰምሮ ላንድ ግብ ጉዞ የሚሆን አይደለም። አገራችን ኢትዮጵያም እንድትገነጣጠል ደግሞ ልንታገል የሚጠበቅ ሊሆን አይችልም። ማለትም ህብረታችን ሊቆም የሚችለው ኢትዮጵያን እንዳገር በዲሞክራሲ እናጠናክራለን ብለን እስከ ተስማማን ድረስ ነው። ለዚህም ነው ወያኔ በአሁኑ ጊዜ በያቅጣጫው የእርስ በርስ ግጭትን እየጫረ ሊያጫርሰን ሊያዳክመን የሚሞክረው። የህዝብን ጸረ ወያኔ እርምጃ ጸረ ትግሬ ነው በሚል ትግሬዎችን አስፈራርቶ ድጋፍ ሊሰበስብ የሚጥረው። እስቲ በናዝሬት፣ በወለጋ፣ በባህር ዳር፣ በወልቂጤ ወዘተ በተደረጉ አረድ አንቀጥቅጥ ሰልፎች የትኛው የትግራይ ተወላጅ ተገደለ? ተፈጀ? ይህንን የወያኔ ሴራና የሐሰት ቅስቀሳ የሚያስተጋቡትም ማፈሪያዎች ለወያኔ እየጠቀሙ መሆናቸውን በጊዜ አውቀው ቢታረሙ ያዋጣቸዋል እንላለን። ባዳን የወያኔን አገዛዝ ለማስቀጠል አሊያም ስርዓቱን በሌላ ጭምብል ለማቆም የሚጥሩ ናቸውና የነሱን እቅድ ተከትሎ የሚመሰረት ህብረት ጠቀሜታው ለኢትዮጵያ ሊሆን አይችልም። የሀገራችን ኢትዮጵያ ሉዓላዊነት የሚመቻቸው አይደለምና ነው። ከዚህ ካጠቃላዩ አልፎ በተለይ ሻቢያ ለኢትዮጵያ ያስባል በሚል ከኢሳያስ ጫማ ስር የወደቁና በመውደቅ ላይ ያሉት ደግሞ ሊታዘንላቸው የሚገባም አይደለም። እርባና ቢስ መባላቸውም ሲያንስ ነው። ለኢትዮጵያ ካልን ዘንዳ ህብረታችን አገር በቀል አገር ወዳድ መሆን አለበት። ለስልጣን ጥመኞች መሰላል ሊሆንም መታሰብ የለበትም። ይህን ሁሉ መሰረት በማድረግ ነው ኢህአፓ ከዚህ ቀደም በግንባር ምስረታ ሂደቶች ተካፋይ የነበረው። መላ አባሎቻቸው ቢቆጠሩ 6 ከማይሞሉ ቡድኖች ጋር በእኩል ድምፅ ተሳስሮና ጉልበቱንም ንብረቱንም ለግንባሮቹ አውሎ በቅንነት ሰርቶ ቢገኝም ከሐሜትና ክስ ሊያመልጥ እንዳልቻለ ደግሞ የተነገረ ነው። ከ15 ቡድኖች አንድ ድምፅ ብቻ ይዞ ባለበት ግንባሩን ተቆጣጠረም ተብሎ በሐሰት ተወንጅሏል። አስቸጋሪው ድርጅቱ ከሆነ እስቲ ገለልን በልና ህብረት መስርቱ የተባሉትም ግንባር ማቆም አቅቷቸው ሲያቆሙም መሰረቱ ድቡሽት ሆኖ ወዲያው እየተነነ እስከዛሬ እነሆ ደርሰናል። ለዚህም ነው መሰረቱ ጠንካራ በሆነ መንገድ ህብረትን እንያያዘው የምንለው። ህብረት ከልብ ታምኖበት ተፈልጎም ማለት ነው። በህብረት ታግሎ ለማሸነፍ እንጂ ተሰባስቦ ከወያኔ ጥሪን ለመጠበቅ ሳይሆን፣ በህብረት ሽፋን ወደ ስልጣን ላጥ ለማለት ሳይሆን። ህብረት ከልብ ከተፈለገ ባፍ ሳይሆን በተጨባጭ አቋም ይህ ፍላጎት መንጸባረቅ ይገባዋል ማለት ነው። ሁሉም እስረኞች ይፈቱ ብላችሁ እስቲ ቀና መንፈስን አሳዩ የምንለውም ለዚህ ነው። ህብረት ብሎ ዘይትና ውሃን ለመደባለቅ መነሳትና የተወሰኑትንም ለማግለል መጣርም ከንቱ ሙከራ ነው። ሁሉም የፖለቲካ እስረኞች ይፈቱ፣ ሁሉን አቀፍ ህብረት እውን ይሁን፣ ጸረ ወያኔ ህዝባዊ ትግል ወደ ድል ያምራ።
አድማጮቻችን ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ጀግኖች የሞቱ ልጅ የወለዱ እንዲነው አባቶች ጣላትን ያገዱ ጎበዞች አባቶች ካስቀመጡልን ቅርስ ከዚያ ሁሉ ምርኮ እቃና ቆሳቆስ ይገኝበት ነው አለ ለጣላት ማጎንበስ ነው ወይ ፍርዓታችን ሲነጥቁን መነጠቅ ነው ወይ ልማዳችን ለጦር መሸማቀቅ ነው ወይ ኢትዮጵያዊ ልጅ ወልዶ ማስጨረስ ነው ወይ ያባቶች ልምድ ጥቃትን መታገስ ይፍታሄ ንጉሴ
የፉክክር ቤት ሳይዘጋ ያድራል ሁሉም የየራሱን የተግባር ድርሻ መወጣት እየተሳነው ሲመጣ እርስ በርሱ ጣፍ መጠቋቆም ይጀምራል አንተ ትብስ እኔ ልብስ መባባሉ ይቀርና አንዱ በሌላው ላይ ያለ የሌለ ጥፋቱን እየደፈደፈ ራሱን ነጻ ለማውጣት ይጥራል ሌላውን ማጥላላት የራሱን መወደድ ያተርፍልኛል ብሎ ይመኛል ይህ ባህሪ ደግሞ ለፉክክር በር ይከፍታል ፉክክር ውድድርን እየጋበዘ ጤናማ ሁኔታን የሚፈጥር ቢሆንም ማኖሮ የሚደገፍና የሚበረታታ ይሆን ነበር የተፈለገውንም ውጤት ለማስመዝገብ ያስችል ነበር ይህ ሁኔታ ከተከሰተም በርግጥ ፉክክርና ንትርክ እየተወገደ ቦታውን ለአዎንታዊ ውድድር በር ይከፍት ነበር። ወደ አዎንታዊ ውድድርና ፉክክር መሄድ ከተቻለ ደግሞ ሰላማዊ ጎዳና እየተከፈተ ሁሉም ተሳታፊ የሚሆንበት እድል ይፈጠር ነበር። ባለመታደራችን ምክንያት ግን ይህንን ማግኘት እስካሁን ሳይቻል ቀርቷል። ሁሉ ነገር በነበር አልቋል እስከ ዛሬ ድረስ። ታዲያ ዛሬ ሁሉም በበኩሉ ይታደሏል እንጂ ይታገሏልን እያለ የአግራሞት ጥያቄ እየጠየቀ ራሱን እያጽናና መቆየትን መርጧል ብንል ብዙዎችን ቢያንስ መመልከቱ ግልጽ ሆኖ የቆየ ነው። ምናልባት ራስን እያጽናኑ መኖር አይከፋም ይሆናል። ራስን እያታለሉና እየደለሉ መቆየት ግን ውሎ አድሮ አሉታዊ አስተጋቦን እንጂ ፋይዳን አያስገኝም። እንዲያውም ኮድ ሲያውቅ ዶሮ ማታ የሚል የለበጣ ፈገግታን ያስከትላል። የማንኛውም ህብረተሰብ ከዝቅተኛው እርከን የመድረስ ምልክቱ ተስፋ ቢስ መሆን ነው። የሀገራችንም ህዝብ ዛሬ የደረሰለት ነጻ አውጪ ኃይል በማጣቱ ተስፋውን ቢቆርጥ ይታዘንለት ይሆናል እንጂ አይፈረድበትም። ለ50 ዓመታት ያህል በተፈራራቂ ጨካኝ አምባገነኖች መገዛት ለኢትዮጵያ ህዝብ ከሚሸከመው በላይ ሆኖበታልና ነው። ነገር ግን እስኪያልፍ ያለፋል ቢ አየ አይ ተለፋለህ እንጂ ምን ያልፈልሃል ሊባል አይገባም። ይህንን መጽሐፍ መስማት የሚፈልግ ህዝብ አይደለም። የፉክክር ቤት የሚዘጋው ጠፍቶ ክፍት በማደሩ ምክንያት የሌባና የዘራፊ ሲሳይ ሆኖ ይቀራል። ቤቱ ተደፍሮ ባለቤቶቹ ተዋርደው ንብረታቸው ተመዝምሮ ቤተሰቡ ተበታትኖ ልጆቹ ሰብሳቢ አጥተው ባውላላ ሜዳ ላይ ወድቀው ይቀራሉ። ይህ ሁኔታ የሀገሪቱና የዜጎቿ ጣፋንታ ከሆነ የአንድ ትውልድ ዕድሜን አስቆጥሯል። የአንድ ሀገር መሰረት ጠንካራ ቤተሰብ እንደመሆኑ ቤተሰብ ከተናጋ ሀገርም እንደ ሀገር ይመቀጣል እድሉ በሂደት እንደሚያከትም ምንም ጥርጥር ሊኖር አይችልም። ይህንን በሚገባ የተገነዘቡ የሀገሪቱ ጣራቶች ኢትዮጵያውያን ቤተሰቦችን እያፈለሷቸው ይገኛሉ። በተለይ ደግሞ የአማራውን ህብረተሰብ የሚፈልሱትን ቤተሰቦች ለማዳን ግን የሚደረግ በቂ ሙከራ አይታይም። ቤተሰብ አፍላሶቹን እንቃወማለን ብለው የተሰለፉት ኃይሎችም ትኩረታቸው ወደ አፍላሶቹ ያተኮረ ሳይሆን እርስ በርሳቸው በፉክክር ላይ ጊዜያቸውን ያጠፋሉ። በመወዳደራቸው የተነሳ የግልም ሆነ የጋርዮሽ ኃላፊነት መሸከም አልቻሉም። በዚህ ምክንያት ሀገርና ህዝብ በማያባራ ጥቃት ስር ይማቀቃሉ። ሰብሳቢ ያጣ አዝመራ ያፍ መናሪያ ሆኖ እንደሚቀር ሁሉ የኢትዮጵያ ህዝብም ዛሬ ከአደጋና በታታኞች ለመዳን አንድነት ፍለጋ ላይ ነው። እታገላለሁ የሚለውን ሰልፈኛ ቁጥር ለማወቅ አስቸጋሪ ከመሆኑ የተነሳ ብዛቱን ለመገመት እንኳን አልተቻለም። አብዛኛው የጠራ ዓላማና ብሩህ ራዕይ ስለሌለው አቅጣጫ የሚያሳይ ካርታ ወይም ሮድማፕ ማግኘት አልቻለም። የአፈላለፉን ስልትና ዓላማ ያላወቀ ሰልፈኛ ደግሞ የጨረባ ተስካር ከማውጣት የዘለለ ሙያን ሊያሳይ አይችልም። ስልትን ሳያውቁ መሰለፍ ከመርመስመስ የተሻለ ፋይዳ ማስመዝገብ አይሆንለትም። ብዛቱ ባይከፋም ጥራት ከሌለው ግን እየተርመሰመሱ ከመቆየት በቀር አንድ እርምጃ እንኳን ወደፊት መራመድ አይቻልም። ከብዛት ይልቅ ለጥራት ትኩረት የሰጡ ቡድኖች ዓላማቸው ግብ እንደመታ ብዙ ማስረጃ ማጥቀስ ይቻላል። ምክንያቱም ዝንብ ቢጠራቀም ወፍ ከምቢያ አይከፍትም የሚለውን ብሂል በሚገባ በመረዳታቸው ነበር። አፍራሽ ቡድኖች የተርመሰመሰ አሰላለፍ ያለው ተቃዋሚ ስላጋጠማቸው ነው ዛሬ ወያኔዎች በተቃዋሚው በረት ሰፈት ብለው በመግባት እንደልባቸው እንዲያተረማምሱ እድል ያገኙት። ምክንያቱም የተቃዋሚ ነኝ የሚለው ክፍል ጎራውን አመንምኖ ውስጡን ከፍቶ ስለጠበቀ ብቻ ነው። የዚህ ዋናው ምክንያት ደግሞ ተቃዋሚው ክፍል የጋራ ዓላማውን ዘንግቶ እርስ በርሱ በሚያደርገው የውድድር አባዜ ሰለባ በመሆኑ ነው። ምን ጊዜም ቢሆን የተቃዋሚው ክፍል ንዝላልነት እንጂ ለወያኔ እድሜ የሰጠው የወያኔ ብርታት እንዳልሆነ ሁሉም ያውቃል። ወያኔዎች ራሳቸው የተቃዋሚው ክፍል አለመተባበር እንጂ የነርሱ ብርታት እንዳልሆነ በሚገባ ይረዱታል። የውድድር አባዜ ሰለባ የሆነው የተቃዋሚው ጎራ ወደደም ጠላ የሚከተሉትን ጉዳዮች አጢኖ ባስቸኳይ የተሻለ ሁኔታን ማምጣት ይጠበቅበታል። አገሪቱን ከተቃጣባት አደጋ ለማውጣት ፈጣን እርምጃ መውሰድ ከሁሉም በፊት ቅድሚያ የሚሰጠው ጉዳይ ነው። ሊወሰዱ የሚገባቸው እርምጃዎች ብለን የምናስባቸውን ሐሳቦች በቀደም ተከተል ለማስፈር እንፈልጋለን። አንደኛ፣ ተመሳሳይ ዓላማና ግብ ያላቸው ክፍሎች ያለምንም ዝባዝንኬና ቅድሚያ ሁኔታ በጋራ መቆም ይጠበቅባቸዋል። ይህንን ማድረግ ከቻሉ ሌላው ቢቀር ከውድድር ሰለባ ራሳቸውን አድነው ቤታቸውን በመዝጋት ከጠላት ሰርጎ ገቦች ትግላቸውን የመከላከል ክህሎት ይኖራቸዋል። ይህንን ማድረግ ከቻሉ ፉክክርን ወደ አዎንታዊ ውድድር መለወጥ ይቻላቸዋል። በጋራ ከቆሙ ደግሞ የበረታ አቅም አግኝተው ወያኔ ማሸነፍ አያቅታቸውም። ቁርጠኝነትና ወሳኝነት የውጤት አብነቶች በመሆናቸው ቆርጦ በመነሳት ወሳኝ እርምጃ መውሰድ አማራጭ አይኖርም። ሁለተኛ፣ ሀገሪቱ የሁሉም ዜጎች ሀብትና ንብረት በመሆኗ ተመሳሳይ ዓላማ ከሌላቸው ክፍሎች ጋርም ቢሆን ሀገሪቱን እንደ ሀገር ማቆየት አስፈላጊና ወሳኝ ስለሚሆን ለሀገር መቆየት ሲባል ብቻ እንኳን ከነኚህ ካልተመሳሰሉ ወገኖች ጋር በተጻራሪ ከመቆም ይልቅ ተቻችሎ መቆየቱ ይመረጣል። የጋራን ሀገር በጋራ ማቆየት ለሁሉም ይጠቅማል። ተያይዞ አብሮ ገደል ከመግባት ተባብሮ አብሮ መኖር ይበልጣል። ኢትዮጵያ ፈርሳ የሌላው ቤት በጤና ሊኖር እንደማይችልም መታወቅ አለበት። ለትግራይ ያሉነች ኢትዮጵያ ተበጣጥስ ከሚሉ ዘረኞች ጋር ግን መተባበር ከንቱ ምኞት ነው። ሶስተኛ እኛ ሀገራችን ኢትዮጵያን በአማራጭ በልዋጭ አናያትም። አልፋ ኦሜጋችን ናት። ጨገሬታዋን ራስ ማሏን ማጣት አንፈልግም። ኢትዮጵያ ስንል ለከንቱ ውዳሴና ለመፈክር ማቀንቀኛ እሳቤ ሳይሆን ዘላለማዊቷ ኢትዮጵያ የመኖሯ ጉዳይ ሌላ ምርጫ የማይኖረው በመሆኑ ነው። ህልውናዋ ትናንት የነበረ ዛሬም ያለ ነገም ዘወትርም የሚኖር እስከ ዓለም ዳርቻ እስከ ዘመን መጨረሻ ድረስ የሚኖር በመሆኑ ነው። በመሆኑም የጋራ ሀገርን ከአደጋ ለመከላከል መፎካከር አስፈላጊ አይደለም። ምክንያቱም የፉክክር ቤት ሳይዘጋ አድሮ የሌቦች የዘራፊዎች መጫወቻ ይሆናልና የሚፎካከሩ የከብት እረኞች ከብቶቻቸውን ለአውሬ አደጋ ያጋለጧቸዋል። የኢትዮጵያ ተቃዋሚ ኃይሎችም እንደዚሁ የእርስ በርስ መፎካከራቸውን ካላቆሙ ሀገራቸው ተበታትና እንድትቀር መፍረዳቸውን ሊያውቁት ይገባቸዋል። የፉክክር ቤት ሳይዘጋ ያድራል የተባለው ምሳሌያዊ አነጋገር የተቀረጸው እንዲያው በከንቱ አይደለም። አራተኛ ዛሬ በተጠያቂነት ሀገሪቱን በኃላፊነት ለመረከብም ሆነ ከጥፋትም ለማዳን በዋናነት እኔ ያለው የሚል ኃይል ባለመኖሩ ሁሉም በጎሪጥ እየተያየ ያለበት ሁኔታ ነው ያለው። ይህ ደግሞ ኢትዮጵያ ዛሬ አይዞሽ እኔ ያለውልሽ የሚላት ሰው ማጣቷን ያስገነዝባል። ኢትዮጵያን በመልእነት እንደ ሀገር መታየቷ እየቀረ በክልል መልካ ምድር እየተሸነሸነችና በብሔርና በቋንቋ ተዋጽኦ እየተተለተለችም እየተፈረከረከችም የምትገኝ ሀገር ሆናለች። ይህ ሀቅ የበርካታውን ዜጋ ፍርሃትና ስጋት እያጠናከረው በመሄድ ላይ በመሆኑ እየዋለ እያደረም ታዳጊውን ትውልድ እየመረዘው ይሄዳል የሚል ስጋት እያንዣበበ ነው። ይህንን ማንጃበብ በቀላሉ አይቶ ማለፍ የሚቻል አይደለም። ስጋቱን በእንጭጩ ለመጨት ከፍክክር ተላቆ ኢትዮጵያ እንደ ሀገር መቀጠል አለባት የሚለው ዜጋ ሁሉም አበክሮ ሊያስብበት ይገባል። አምስተኛ የሀገራችን የቅርብ ጊዜ ፖለቲካ ታሪክ እንደሚያስተምረው በኢትዮጵያ ሀገራችን ላይ የሚያንዣብበው አደጋ የትም ሊደርስ አይችልም። ጉዳቱ ይህንን ያህል አስጊ አይደለም ተብሎ በንዝህላልነት የሚታለፍ አይደለም። የኢትዮጵያ ሕዝብ በማንኛውም መንግስት ቢሆን እምነቱን ሊያሳድር አልቻለም አይችልምም። ምክንያቱም በቅርቡ የተለዋወጡት የአገዛዙ ስርዓቶች የሀገሪቱን ጥንተ መሰረት ፍልስልሱን ከማውጣት ባሻገር ለዘላለማዊቷ ኢትዮጵያ የሚሆን አንዳችም ተግባር ባለመስራታቸው ነው። በተለይ በዜግነቱ ኢትዮጵያዊ መሆኑ ባይካድም አሁን ሀገሪቷን የሚገዛት ዘረኛ ቡድን በባህሪም ሆነ በድርጊት ኢትዮጵያዊ አለመሆኑን በተጨባጭ ያስመሰከረ መሆኑ ነው። ይህንን ሀቅ የተገነዘበ ሁሉ ኢትዮጵያን የማዳን ኃላፊነት እንዳለበት ሊያውቀው ይገባል። መካሪና ቀስቃሽ፣ አዛዥና ታዛዥ፣ ሰባኪና አስገዳጅ ሳይኖር እያንዳንዱ ዜጋ ሀገሩን የማዳን ተልኮ የየራሱ የየግሉ ኃላፊነትና ግዳጅ እንደሆነ ማንም ሊያሳውቀው አይገባም አይችልምም። ስድስተኛ ኢትዮጵያ እንደ ሀገር መቀጠል አለባት ብሎ የሚያምን ዜጋ ሁሉ ሊገነዘበው የሚገባው ሌላው መሰረታዊ ጉዳይ አለ። ይኸውም ሀገሪቱ ማዳኗን ብቻ ሳይሆን ኢትዮጵያን አውቆ አንጠርጥሮና አብጠልጥሎ እንዲያውቅ ይጠበቅበታል። ኢትዮጵያን ማወቅ ለለብ ለብ ፖለቲካ ፍጆታና መፈክር ወይም ለዕለታዊ አቋም መግለጫና ድርጅታዊ ማሳወቂያ ሳይሆን ጥልቀቱንና ምጥቀቱን ስፋቱንና ርዝመቱን ሁሉ ያካተተ ሁለንተናዊ ዕውቀት ማለታችን ነው። እንደማንኛዎቹም የዓለም ሀገሮች ሁሉ ኢትዮጵያ ሀገራችን የራሷ የሆነ የተለየ ማንነትና ስብዕና አላት። ሀገራችን ልዩ ሀገር ነች ሲባልም ኢትዮጵያን ኢትዮጵያ የሚያደርጋት ማንም የማይጋራት የራሷ አንጡራ ማንነትና ስብዕና አላት ለማለት ነው። ሀ ነዋሪዎች ልዩ ልዩ ብሔር፣ ቋንቋ፣ የዘር ሀረግ፣ ታሪክ፣ ባህልና እምነት ያላቸው ቢሆኑም የክስተት የሀገሪቱን ጉራማይሌነት በግልጽና ጥንካሬ ኃይል ከማንጸባረቅ አልፎ ተርፎ የዘረኞችና የበታኞች መሳሪያ ሊሆን እንደማይገባ መረዳት ያስፈልጋል። ለምእመናኗ ሶስት ታላላቅ ነባር ሃይማኖቶችን ያመልካሉ። እነርሱም እንዳመጣጣቸው ኦሪት፣ ተዋህዶ ቤተክርስቲያንና እስልምና ናቸው። ዜጎቿ ሶስቱንም የተቀበሏቸው በውዴታቸውና በፈቃዳቸው በመሆኑ ሁሉም ምእመናን ተስማምተው ተቻችለው አብረው ኖረዋል። የፖለቲካ መሪዎች ሃይማኖትን ያገዛዛቸው መሳሪያ ወይም መጠቀሚያ ማድረጋቸው ሳይዘነጋ ማለት ነው። ምእመኑ ግን አብረው ተስማምተው ለዘመናት በጋራ መኖራቸው ታላቅ ህዝብ መሆናቸውን የሚያረጋግጥ ነው። ከነኚህ ሶስት ሃይማኖቶች ሌላ በተለያዩ ባህላዊ እምነቶች የሚያመልኩም አሉ። የአምልኮ እምነት የሌላቸውም ይኖራሉ። ሁሉም የሀገሪቱ ዜጎች ናቸው። አብረው ኖረዋል፣ ወደፊትም ይኖራሉ። ሀገሬ ጋራ ሃይማኖት ደግሞ የግል ነው የሚለው አይነተኛ መርህ የሀገራችን ማንነት ነጸብራቅ ሆኖ ቆይቷል። ሐመሮሃ በፊደል ተራ ሃና ላይ የተገለጹትን መሰረታዊ ሐቆች ያላገናዘበ ዕውቀት ሰው ሰራሽ ከመሆን አልፎ ተርፎ ፋይዳ ቢስ ነው። ኢትዮጵያ ሀገራችን በእነኚህ ሐቆች ላይ የተመሰረተ የራሷ ብሔራዊ መሰረታዊ ቋሚ ሰነድ እንዲኖራት ያስፈልጋል። ይህ ሰነድ ቋሚ ሊሆን ይገባል ስንል ዘላለማዊነቱ ከትውልድና ዘመን ተሻጋሪነቱ ምክንያት ከፖለቲካ ድርጅቶችና ከመንግስታት መሪዎች ተጽዕኖ ነጻ ሆኖ የሀገሪቱን ታሪክ፣ ባህል፣ የዜጎችን አመለካከት፣ እምነት፣ ጸባይና መስተጋብር ነባር ማንነታቸውም ሆነ የወደፊት ምኞትና ራዕያቸውን አንጸባራቂ የሆነ ብሔራዊ ኢትዮጵያዊ ሰነድ ማለታችን ነው። እንደ ምሳሌ መሆን የሚችል የሌላ ሀገር ሰነድ መጥቀስ ካስፈለገ 500 ዓመታት እድሜ ያስቆጠረው ማግና ካርታ የተሰኘው የእንግሊዞችን ብሔራዊ ሰነድ ነው። ይህ ማግና ካርታ የተሰኘው ሰነድ የእንግሊዞች የራሳቸው ማንነት መገለጫ ነው። ታዲያ ኢትዮጵያ በጥንታዊነቷ የራሷን መለያ የሚመሰክር የራሷ ብሔራዊ ሰነድ ቢኖራት የሚያኮራት ብቻ ሳይሆን ሀገራዊ ማንነቷንና ከሌላውም ልዩ የሚያደርጋትን የነጻነት ህልውናዋን የሚያረጋግጥላት ሰነድ ይሆንላታል። የሀገሪቱ ሊቃውንት፣ ጠቢባን፣ የእምነት መናንያን፣ ምሁራንና ፈላስፎች፣ አዛውንትና ጎልማሶች በዚህ ጉዳይ ላይ ቢያስቡበት እንላለን። ይህንን ማሳሰቢያ ለመጠቆም የምንፈልገው ምን ጊዜም ቢሆን ለሀገርና ለህዝብ ይጠቅማል ብለን የምንመኘውን ራዕይና ተስፋ ለመግለጽ ካለን ቋሚ እምነትና ፍላጎት ነው። በትግላችን ታሪክም ይህንኑ ስናሳስብ ቆይተናል። እስካሁን ድረስ ሀገሪቱን የሚቆጣጠሯት ቡድኖች ሁሉ በምርጫ ሳይሆን በጠመንጃ አፈሙዝ ኃይልና አመለካከት ላይ በተመሰረተ አገዛዝ ላይ በመሆኑ ለየራሳቸው የሚያገለግላቸውን ደንብና አዋጅ እያወጡ ህዝቡን ሲጨቁኑት ኖረዋል። ለይስሙላ የሚጽፏቸው ደንቦችና ህጎች ህዝቡ ሳይመክርበት ሳይወስንበት በግድ የተጫነ ነበር። ለአገዛዛቸው መሳሪያ ሊሆናቸው የሚችለውን መጨቆኛ ሰነድ ህገ መንግስት ነው ብለው ፍጹማዊ አገዛዝን ይመሰርታሉ። ይህንን የተቃወመውን ዜጋ ሁሉ የሀገሪቱን ህገ መንግስት ጥሰሃል ብለው ያስሩታል፣ ያሰቃዩታል፣ ይገድሉታል፣ ያሰደዱታል። ምዕራባውያኑም የበላይ ጠባቂዎቻቸው ስለሆኑ ከህዝቡ አመጽ ይከላከሉላቸዋል። የዚህ ሁሉ አብይ ምክንያት የዲሞክራሲ ስርዓት አለመኖር መሆኑ አከራካሪ አይደለም። የዲሞክራሲ ስርዓት በህዝብ ትግልና ነጻ ምርጫ እንጂ ከአገዛዙ መልካም ፍቃድ እንደማይገኝ ከኢትዮጵያ ህዝብ የበለጠ ማንም ሊያውቅ አይችልም ቢባል ማጋነን አይሆንም። ምክንያቱም የደርጎቹና የወያኔዎቹ አገዛዝ ስርዓት በሚገባ አስተምሮታልና ነው። በዚህም ተባለ በዚያ የሀገራችን መከራና ፍዳ ለአንዴና ለሁሌ መወገድ ካለበት የተቃዋሚው ኃይል ከፉክክርና ከእርስ በርስ ከመናቆር ራሱን ነጻ አድርጎና በህብረት ኃይል ፈጥሮ አስተማማኝ አማራጭ ይዞ መምጣት አለበት። ኢትዮጵያ ለዘላለም ትኖራለች።
በዚያ ባከልዳማ ደጀ በሰንቶ አሰምነቶ
ስደት ስደትም ማምርጫ አይደለም አንቺና ታገሬ ማማ የምልሽ ኡበይ ምድሪቱ ወያኔ አይቁም ራብም ጥጋብ ነው ጥማትም ምርካታ ከህዝብ ጎን ሆኖ ይወደቁ ነው ስደትማ ምርጫ አይደለም አዎ ስደትማ ምርጫ አይደለም ቢሰለቸው እንጂ ባይሰቃየው እንጂ ቁንጫና ቁማል ቷን ማዳበሩ መሬቱን ተነጥቆ ለህንድ ለቻይናው ለአረቡ ተሰጥቶ ከጥሻ ማደሩ ቢሆንበት እንጂ ወያኔ ያደገ ምድር ጋህነም ማንም ኢትዮጵያ ስደትን በፍቅር የሚመርጡ የለም መፍትሄም አይደለም ወዶ ወዶ መቾነና ከስደት መውጣት ቢበዛበት እንጂ ሰንሰለት መጎተቱ የሚየን ቅዋ ቢሆን እንጂ ባዶ ማናገሩን ሊለቅ መሰደድን ወዶ በሚስት በልጆቹ ወራጆቹ ፊት በቁም ተሸልቶ ሲላጥ እንደቅርፊት ይከወነ ታቦት ትውልድ ሀገሩ ለምን ለምን ለቋ ሄድ ከበራ አይገባ አይኖር ውስጥ ከዱሩ አይወጣ ታዘ ወያኔ ሀደግ ያደግ ወያኔ ያመጣው አበሳ እማይጠግቁ ስለማይሽር ነቀርሳ ኤዲያ እነኛ ጅግኖች እምነት አርበኞች የኢትዮጵያ ልጆች እስላም ክርስቲያኖች አንገት በተቀላ ደም በፈሰሰለት ዓለም አገሩ ጦት ያሰማጭዎት ይህንን ይያየን ይየሰማ ሰው ይወጣል ስደት ከውጭ አገር ይበልጥ ያገሩ ብሶ አይሲስ ከአገሮች አንገት እየቀላ ሲሲስ በአገር ውስጥ በጥይት በዱላ በግብ በጭካኔ እየቆራረጡት ደጉን ኢትዮጵያ ጥቁር አለበሱት ቀኑን አጨለሙት ወድሞቼና ስደትን መምረጡ ቢበዛበት እንጂ ሰንሰለት መጎተት በቁም መቀጥቀጥ የዘረኞች ጣት ያምባገነን ጥፍር ቢበብሳሳው እንጂ እንደብል ጠቅጥቆ ማካገር ይወጣል መሰደዱና አፍቆ ስደት ስደት ምርጫ አይደለም ባሰኛ ቢመረቅ ቢማር ቢመራመር የውቀቱ መለካ የሆነበት ዘር እንዴት አይሰደድ አይጠፋካል ቢያሰቃየው እንጂ ወያኔ እንደመጅገር ማን የራሱን ጦልቶ የሰው መሬት ወዶ ይሰደዳል ከአገር ተገፍቶ ነው እንጂ አገር ውስጥ ባለው ተምች ስደት ስደት እኮ ሞት ነው ለቀብርም አመች አዎ ስደት እኮ ሞት ነው ለቀብርም አመች እናም ስደት ይብቃ ካልን ከተቆረቆርን ከልብ ካዘንን የስደት ምንጩን የሞቱን ባለቤት የሚያለብሰንን ውርደትና ቅሌት ይብቃን ስደት ይቁም ገዢ ተብየውን የገዳይ ጥርቅም ነቃቅለን ለመጣል በአንድነት እንቁም አዎ ስደት ይብቃ ካለ ከተቆረቆር ለግፍ ለመከራው ለሞት ለስደቱ በአይሲስ እምነት አልባ አንገት መቀላቱ የልቂታችን ምንጩ ዋናው መሰረቱ ስብስ በገዳይ ክምረ ዲያብሎስ የሀገር ህዝባችን የሁላችንም ጦስ ስራ ተወያኔ የጌስታፖን ቡድን በህዝባ ያመጥ እስካላስወገድን ባለቤት የለሽ በግ ማንም እንደሚያርደው የኛም ምጣፋንታ ከዛም አያልፍም እናም ከስደት ከውርደት መቼውም እንድንድን እናም ስደት እንዲያበቃ በመላው ዓለም ላይ ተከብረን እንድንኖር አንገት ሳንደፋ የወያኔ ስራት ከነ ስራ ስሩ ከነ ግሳን ግሱ ተነቃቅሎ ይጥፋ አዎ ስደት ምርጫ አይደለም ስደት ምርጫ አይደለም መፍትሄም አይደለም ካመጻችን ሌላ የሚያዋጣን
ይሄን ቀን በመንጉሩን ደስሩ አይዞ ከሊጎታን ጮክም ባይወጣ ይበምባም በመልሰው አይዞ ከሊበታን ያመኛል ከፍሶ ሲያየው ወገኔ አይዞ ከሊጎታን አንተ ጥቁር ሰማይ ምን አለ ከደጀ አይዞ ከሊበታን የፈሰሰው ውሃ
ወገን
ያ ትውልድ ይነገርለት የወጣትነት ማለት የልጅነት ዘመኔ ተወስ ሲለኝ እንዲያው ሚዛናዊ የሆንኩ እየመሰለኝ ነው መሰል ከቶ እያንዳንዱ አዲስ ትውልድ በዘመኑ ለሀገሩ እድገትና ለወገኑ ኑሮ መሻሻል ሲል እንደኛው ዘመን ትውልድ ይወጣ ይወርድ ይሆን የሚል ጥያቄ ለራሴ አቀርባለሁ። ግን በሀገራችን ያን ቀደም ወጣት ትውልድ እንዲነበር ወደፊትም የሚቀጥለው እንደዚያው ነው ለማለት የሚያበቃ መረጃ ያላል መሰለኝም። ቀደም ሲል የነበረውንም ሆነ የተከተለኝን ትውልድ ሳቴን አንደኛው ጊዜ ተሳተው ሀሙኑ አይሰማኝም። እርግጥ ነው የተፈተነ ያባት እና ታሪክ አለ። ዳሩ ግን በየርከኑ ስለወጣትነት ዘመንና ስለተከናወኑ የወጣት ታሪኮች ብዙም አይነገርም። ተረካቢ እንደመሆኑ መጠን ለራሱ ጥቅምና እድል ሲል በማህበረሰብ ውስጥ ባሉ አዋቂዎች እየተመረጠና እየተደገፈ ያደረገውን ትግል ላለማጋነን ተፈልጎ ይሆን? እንዲህ ከሆነስ ያ የኛ ትውልድ በዚህ ተፈርጆ ለራሱ ጥቅም ሲል ቢታገል ምን ያስደንቃል በሚል ተፈርዶበት ይሆን? በትረካውና በበዛው መጣጥፋችን ውስጥ ለዘገር እንኳን የማይበቃው ያ ትውልድ ልዩ ነበር ብዬ ነው እኔ ማምነው። መልካሙን አኩሪ ታሪክ ለመረከብ ብቻ ሳይሆን ማህበራዊ ጉድፎቻችንን እና የሀገራችንን ኋላ ቀርነትም አስወግዶ ለኢትዮጵያ በአለም ደረጃ የሚገባትን ቦታ አረጋግጦ ለማስረከብም ነበር ህልሙ። የብሔር ብሔረሰቦች እኩልነት፣ መሬት ለአራሹ፣ ህዝባዊ መንግስት ሲል ትልሙ ከሱ ምድራዊ ህይወት ባሻገር ለመጪው አላፋት ዘመናት የብሩህ ቀንን ተስፋ የሚመኝ ትውልድ ነበር። ለዚያ ትውልድ ታሪክ በተረካቢነትና ባስረካቢነት ባንዴ ሁለት ግዙፍ ኃላፊነቶች ጥሎበት አልፏል። ምናልባት ትልቁ ችግሩና እስካሁን ያስቋጠነው የሁለቱን ሚዛን ቶሎ በጊዜው አለማግኘቱ ሊሆን ይችላል። ኢንሳስ የሶቪየት ህብረት አወዳደቅ ፕሪስትሮይካ ግላስነስት የሚሉት አይነት ወጣሪ ሁኔታ ይታወሰኛል። መቼም ያ ከቁንጮ የተንሸራተተ የሶቪየት ስርዓት ለለውጥ መታጨቱ ትልቅ ተሐድሶ ነበር። ዳሩ በመሳሪያነት የተጠቀሙባቸው ሁለት ላልቅ ዘዴዎች በርስ በርስ ፍጥነት ተጋጭተውና ከውጭ በተለቀቀ ሙቀት ተላትሞ ውጥኑ ጨረገፈባቸው እንጂ ነገር ነገር ያመጣው አይደል። አካሄድ እንደ ቻይና፣ አበላል እንደ አሜሪካ የሚል እሳቤን ማስገንዘቡም አይከፋ ይሆናል። ልብ ብላችሁ እንደሆን ሁለቱም ሀገሮች ማለትም ቻይናና አሜሪካ ለየግል ብሔራዊ ጥቅማቸውና ዘላቂ ግብ የሚያዋጣቸውን እርምጃ አብዛኛውን ጊዜ በየደረጃው ሳይጠራክሩ አይቀጥሉም። ቻይናዎች አንድ ትልቅ እርምጃ ወደፊት ይራመዱና ከዚያው ላይ ወድረው ሁለገብ ማጠናከሪያ ይሰጡታል። አሜሪካ ደግሞ ሁለገባዊ ጥናትና ቅድመ ዝግጅት አድርጋ ጥቅሟ ባለበት ላይ ያለማወላወል ጉም ትልበታለች። አንዴ ካረፈችበትም ያው ጥርግርግ ነው። የየሀገሮችን እርምጃ ጥሩም መጥፎም ለማለት አይደለም ወንድሜ፣ ያላቅሜ እዚያው ተገብቼ አልጓጉጥም። ሰው መሰለው አንተሳ ወድ አይደለም ለካ ፊት መከመጫዬን ያለችው። ለአስተላልፍ የፈለግኩት ነጥብ ግን ለራስ የሚጠቅምን ነገር ሲያስቡ መውጫንና መከላከያን ግምት ውስጥ አስገብቶ ነው ለማለት ነው። እናም ያ ትውልድ ገናናውን የኢትዮጵያ ታሪክ መረከብና ማስቀጠል ብቻ ሳይሆን እየተጎተተ የመጣውን የዘመናት ሸክም ማራግፎ ጥሎ አዲስ ዘመናዊ ዴሞክራሲያዊ ስርዓት ማዋቀር፣ ፍትህ ርትዕ የሰፈነባትና የዜጎቹ እኩልነት የተረጋገጠባት እውነትም እናት ሀገር ለማድረግና ለማሳመር ነበር። ዳሩ ግን ላዩን ሲቦቅስ እየተፈነከተ የሚወድቀው ጥራጊ የቆመበትን መሬት እንዳያቆሽሽና ማጸዳዳቱ ሌላ ጀርባ ተባሪ አባዜ እንዳያስከትል ለመጠንቀቁ እርግጠኛ አይደለውም። ለዚህ ጉድለት አጥጋቢ መከራከሪያዎች ሊሰጡ እንደሚችሉም እገምታለሁ። ቢያንስ ተመክሮው ከሰው ቤት እንደነበር ሊጠቀስ ይችላል። ላለፈ ክረምት ቤት አይሰራለትም እንበለውና ወደ ቤት እኔ ዛሬ አንዳንድ በሀገር ፍቅር ተቃጠልን የሚሉ ወገኖች ከያጣጫው እየተነሱ በዚያ ትውልድ ላይ ጣፋቸውን ሲቀስሩ እውነታቸውን ከሆነ እጅግ ያስፈሩኛል። የምፈራው ምን አይነት ኢትዮጵያ እንደሚፈልጉና እንዴትስ ተግባራዊ ሊያደርጉት እንደሚችሉ በውስጣቸው እየኖርኩ ሊረዳኝ አለመቻሌ ነው። ለህዝብ የበላይነት ሲታገል እንደ ቅጠል በመስዋዕትነት የረገፈን ትውልድ አይንህን ላፈር ሲሉ ሳዳምጥ በሀገራችን አስደናቂ ታሪክ ምዕራፍ ላይ ህዝብን ያህል ግዙፍ ኃይል ዳር እስከ ዳር ከጎኑ አሰልፎ አመራር የሰጠን ትውልድ ጠላቶቹ በስተውበት ቢዳከም ጨርሰው ሊያጠፉት ለምን ነክሰው እንደያዙት ግልጽ አይደለም። ያ ትውልድ የህዝብ እስትንፋስ ነው። የህዝብ ልብና ኩላሊት የሆነ የህይወቱ ተስፋ ነው። ለተጋድሎ ኢህአፓ በዋናነት ይገለጽበት እንጂ ያ ትውልድ ጊዜውን ተሻምቶ በመሰለው ንቁጣ ሁሉ የተሳተፈ ታሪክ ሰሪ ጀግና ትውልድ ነው። ያ ትውልድ ህዝብ ነው። ህዝብ ደግሞ ታሪክ ሰሪ በመሆኑ ባንደበቱ ያሞገሰውና በልቡናው ሐውልት ያቆመለት የዚያ ትውልድ ስምና ተግባር ሊደመሰስ ፈጽሞ አይቻልም። ታዝባችሁ ከሆነ ከዚያ ትውልድ የተረፉና በማተባቸው ማለት በእምነታቸው ጸንተው ትግሉን የቀጠሉ ክፍሎች ያልመሰላቸውን አቅጣጫ ልክ አይደለም ብለው ሲቃወሙና ድጋፋቸውን ሲነሱ ተቃውሞ የተሰነዘረባቸው ወገኖች እንደምባይካ ይናዳሉ። ለምን? የሚወረወረው ፍላጻ የእውነትና የእምነት ቃል ነውና መቋቋም ስለሚያቀት ነው። እውነትን በዘለቄታ ማሸነፍ አይቻልም። የሚቻል ቢሆን ኖሮ የወያኔ የሌት ተቀን ህልም ያባን ከመድረገጽ የመሰረዝ እጅግ መሰሪ ልፋት ገና ድሮ እውን በሆነ ነበር። ግን አይሆንም፣ አይቻልም። ይልቅስ ወያኔ በዚያ ትውልድ ግርማ ይርዳል፣ ይቃዣል፣ እያስባነነ ያስለፈልፈዋል። ያለ ጥርጥርም መጨረሻ ላይ ይሰባብረዋል። ምን ይተካ ይሆን የሚል ከባድ ጥያቄ አታንሱብኝ። እንዲያው ግን እንደኔ ለአንድ አፍታ የፖለቲካን ቃና አላጥፋውና ሁሉም ትዕግስት ኖሮት የኢትዮጵያ ሕዝብ በወደቁት ሰማዕታት ልጆቹ ስም እስካሁን ድረስ በዋናነት አርማቸውን ይዞ በትግሉ የቀጠለውን ኢህአፓን ቀይ ምንጣፍ አንጥፎና ቄጠማ ጎዝጉዞ በተንኮታኮተው የግፍ ሥርዓት ላይ በእልልታ ተቀብሎ እድል ቢሰጠው ደስ ይለኛል። ብትፈልጉ ህልም ምኞት በሉት። ታዲያ እኮ ይህ አይነቱ የልምዣት ነው ሕይወቴን ደስ የሚያሰኛት። የዚያ ጀግና ትውልድ አካል በመሆኔ ዘመኔን ተጠቅሜበታለሁ የሚል ደስታ የሚጭርብኝ። ዛሬም የዚያ ትውልድ ህልምና ዓላማው ሕያው ሆኖ በአገሬ ሰማይ ላይ አረግርጎ ሲታየኝ ሊዘንብ የመሰለኝ የተጠሙ ነፍሳት ሲረኩ፣ የተወለጉ እጽዋት ሲለመልሙ፣ ንጹሕ የተፈጥሮ ውሃ ሲፈስ እየታየኝ ያቺን ዕለት በጉጉት እጠብቃለሁ። እስቲ በሀገር ውስጥም በውጭም ያላችሁ ወንድሞችና እህቶች እርዱኝና ስለዚያ ንስር ትውልድ እንናገርለት። ቀጣዩ ትውልድ ይማርበት ዘንድ በሌሎች ላይ ጣት ሳንቀስር ስለ እርሱ ብቻ ያየነውን የሰማነውን እንናገር። እየኖሩ ሞትን የዘሩት ከጠፋ ካልሆነ አዲስ ተስፋ መከበሩ ቀርቶ ደርሰው ካዋረዱን ካለበሱን እየኖሩ ሞትን ብቻ ካስመረጡን እየኖርን ለመሞት እንማገታለን የክብር ሸማችንን እየተጎናጸፍን እንከፈናለን ወድቆ መጣል ቢቀር ጥለን እንወድቃለን
Alex Reed.